ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አስራ ሰባተኛው የዓለም አቀፍ የበይነ መረብ አስተዳደር ጉባኤ በዛሬው ዕለት በአፍሪካ የኢኮኖሚ ኮሚሽን የስብሰባ አዳራሽ በይፋ ተከፈተ። ስነ ስርዓቱን አስመልክቶ ከስፍራው የተጠናቀረ ዘገባ የሰዓቱን የዓለም ዜና ተከትሎ ይቀርባል። በአብይ ርዕሳችን በጸጥታ ችግር ሳቢያ ተፈናቅለው ከነበሩ ነዋሪዎች 312,000 በላይ መመለሳቸውን የቤንሻንጉል ጉሙዝ ክልል መንግስት አስታወቀ። የዚህም ዝርዝር ዘገባ ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ ህዳር 20 2015 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ የቅንብር አዘጋጃችን ብርሃን ኃይሉ፣ የምህንድስናው ደግሞ ቢል ብራድሊ ተሰይሟል። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በሰዓቱ የዓለም ዜና ደረጀ ደስታ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በፕሬዝደንቱ ቤተ መንግስት አቅራቢያ በሚገኘው ሆቴል ውስጥ ትናንት በስቲያ ምሽት የደረሰውን ጥቃት ለማስቆም በተደረገው ጥረት 6 የእስላማዊ ቡድኑ አልሸባብ ተዋጊዎችና አንድ የጸጥታ ሰራተኛ መሞታቸውን የሶማሊያ ባለስልጣናት አስታወቁ። አማጽያኑ ሆቴሉን ለ18 ሰዓታት ተቆጣጥረው የቆዩ መሆኑ የተነገረ ሲሆን በሽብር ቡድኑ አባላት 8 ሰላማዊ ሰዎች መገደላቸውና ሌሎችም በህንጻ ውስጥ ታግተው መቆየታቸው ተገልጿል። የሆቴሉ ጥቃት የተከሰተው የሶማሊያ ጦር በሐምሌ ወር በአሸባሪው ቡድን ላይ ዘመቻ ከጀመረ ወዲህ በመቶዎች የሚቆጠሩ የአልሸባብ ታጣቂዎች መገደላቸውን የፌዴራሉ መንግስት ባወጀበት ወቅት ነው። ፕሬዚደንት ጆ ባይደን ከግጭት ጋር የተያያዘ ወሲባዊ ጥቃትን ለመዋጋት በዩናይትድ ስቴትስ የሚደረገውን ጥረት ለማጠናከርና ብዙ ጊዜ ሪፖርት ሳይደረጉ ተዘንግተው የሚያልፉትን ወንጀሎች ተጠያቂነት እንዲኖራቸው ለማድረግ የሚያስችል ፕሬዚደንታዊ ትዕዛዝ እንደሚፈርሙ ዋይት ሀውስ ትናንት ባወጣው መግለጫ አመለከተ። የተባበሩት መንግስታት ባወጣው ግምት ከግጭት ጋር በተያያዘ ከሚደርሰው እያንዳንዱ ያስገድዶ መድፈር ከ10 እስከ 20 የሚደርሱት ሪፖርት ሳይደረጉ እንደሚታለፉ ዋይት ሀውስ በድረገጹ ላይ ባሰፈረው መግለጫ ጠቅሷል። ዩናይትድ ስቴትስ በግጭት ጊዜ የሚደርሱ ወሲባዊ ጥቃቶችን በትጥቅ ትግል እንደሚደርሱ ዋጋ የሚያስከፍሉ አጋጣሚዎች ብቻ አድርጋ አትቀበለውም ያለው መግለጫው፣ ወደፊት የሚደርሱ ጥቃቶችን ለመከላከል የህግ፣ የፖሊሲ፣ የዲፕሎማቲክና የፋይናንስ መሳሪያዎችን ጨምሮ ሁሉንም እርምጃዎች በመጠቀም ሰለባዎቹን ለመደገፍ ቁርጠኛ ናት ብሏል። ፕሬዝደንቱ ይህን ትዕዛዝ የሚያወጡት በግጭቶች ውስጥ የሚፈጸሙ ጾታዊ ጥቃቶችን ለመከላከል በእንግሊዝ በሚካሄደው ዓለም አቀፍ የሚኒስትሮች ስብሰባ በሚካሄድበትና እንዲሁም መሰል ጥቃቱ ዩክሬንን በተቆጣጠረችው ሩሲያና ኢትዮጵያን ጨምሮ በመላው ዓለም እየተፈጸመ በሚገኝበት ወቅት መሆኑን የዋይት ሀውሱ መግለጫ አመልክቷል። የዛሬው እርምጃ የጾታ ፍትሐዊነት፣ እኩልነት፣ የግጭት መሰረታዊ መፍትሄ መሻትን፣ የሴቶች የሰላምና ደህንነትን ጨምሮ በግጭት ውስጥ የሚፈጸሙ ጾታዊ ጥቃቶችን ለመከላከል አስተዳደሩ የሚያደርገውን ሁሉን አቀፍ ጥረት የሚደግፍ ነው ብሏል መግለጫው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አገራቸው ዩክሬን በሩሲያ ጥቃት ሳቢያ በኤሌክትሪክ ኃይል ማመንጫና ማሰራጫ ዘዴዋ ላይ ለደረሰው ጉዳት መቋቋሚያ አገራቸው ልትሰጥ ያቀደችውን እርዳታ በዛሬው ዕለት ይፋ ያደርጋሉ ተብሎ ይጠበቃል። ጄሰን ጎድማን በርዕሱ ላይ ያጠናቀረውን አጭር ዘገባ ኤደን ገረመው ታቀርበዋለች።
ብሊንከን ዛሬ ማክሰኞ ማለዳ ላይ ነው ከኔቶ የውጭ ጉዳይ ሚኒስትሮች ስብሰባ አስቀድመው ቡካሬስት ተደረሱት። ከሮሜኒያው የውጭ ጉዳይ ሚኒስትሮች ጉባኤ ጎን ለጎን በሚካሄድ ስነ ስርዓት ሀገራቸው ዩክሬንን ለመርዳት ስለያዘችው እቅድ ይፋ እንደሚያደርጉ ነው የተጠበቀው። እርዳታው ከፍተኛ መጠን እንደሚኖረው ለጋዜጠኞች በሰጡት አስተያየት ያመለከቱት ከፍተኛ የዩናይትድ ስቴትስ ባለስልጣናት ትክክለኛ መጠኑን ግን አልዘረዘሩም። ወደ ቀዝቃዛው ወራት እየተከባ ባለበት ዩክሬን የኤሌክትሪክ ኃይል መቆራረጥ እንዳይገጥማት ለመርዳት ሌሎች አጋሮቿም ተጨማሪ ድጋፍ ያደርጉ ዘንድ ዩናይትድ ስቴትስ ጥሪ ታደርጋለች ተብሎ ይጠበቃል። የኔቶ ስብሰባ በዩክሬን እየተካሄደ ባለው ጦርነትና ዋናውና ለሲቪል አገልግሎት የሚውሉ የመሰረተ ልማት አውታሮችን ከአደጋ መጠበቅ የሚቻልባቸውን ጨምሮ በተዛማች ጉዳዮች ላይ ያተኩራል ተብሏል።
በኢራን በመካይድ ላይ በሚገኘው አገር አቀፍ ተቃውሞ እስካሁን ከ300 በላይ ሰዎች መገደላቸውን አንድ የኢራን ጀነራል ትናንት ሰኞ በሰጡት መግለጫ ማመናቸው ተነገረ። የኢራን አብዮታዊ ዘብ አየር ኃይል የውሃ ክፍል አዛዥ ጀነራል አሚር አሊ ሐጂ ዛዴህ ቁጥሩን በይፋ የተናገሩት ለጦሩ ቅርበት ባለው ድረገጽ ላይ መሆኑን የአሶሲየትድ ፕሬስ ዘገባ አመልክቷል። የሟቾቹ ቁጥር 2 ወር ባስቆጠረ ጊዜ ውስጥ የደረሰውን ጉዳት አስመልክቶ ከመንግስት ባለስልጣናት ለመጀመሪያ ጊዜ በይፋ የተሰማ መሆኑን ተመልክቷል። የተጠቀሰው ቁጥር ተቃውሞ ከተከሰከሰበት ካለፈው መስከረም ወር ጀምሮ ኢራን ውስጥ በቅርበት ሲከታተል የቆየውና መሰረቱን በዩናይትድ ስቴትስ ያደረገው የሰብአዊ መብቶች ተሟጋች ቡድን ካስቀመጠው ግምት እጅግ የሚያንስ መሆኑ ተገልጿል። ቡድኑ ህዝባዊ አመጹ ከጀመረ አንስቶ እስካሁን 451 ተቃዋሚዎችና 60 የጸጥታ ኃይሎች መገደላቸውን ገልጾ ከ18000 ሰዎች በላይ መታሰራቸውን አስታውቋል። የተቃውሞ መነሻ ኢራን ውስጥ ከቤተሰቦቿ ጋር ሳኬዝ ከተባለው ወደ ተህራን ስትጓዝ በነበረችበት ወቅት ሂጃብን በትክክል አልተከናነብሽም በሚል እንደ አውሮፓ አቆጣጠር መስከረም 13 በኢርሻድ አሳሾች የታሰረችው አሚኒ በፖሊሶች ቁጥጥር ስር እንዳለች በመሞቷ ነው። ከዛሬ ጀምሮ በሩማኒያ የሚደረገው የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ ሁሉም አጋር አገሮች ለዩክሬን ተጨማሪ እርዳታ የሚያደርጉ መሆኑን መልእክት የሚያስተላልፉበት ነው ሲሉ የኔቶ ዋና ጻፊ ጀነራል ጀንስ ስቶልተንበርግ ዛሬ ማክሰኞ በሰጡት መግለጫ ተናገሩ። የወደመውን የዩክሬን መሰረተ ልማት መልሶ ለመገንባትና የሩሲያን የአየር ጥቃት ለመከላከል ተጨማሪ የመከላከያ መሳሪያዎችን ለመርዳት ይበልጥ መስራት እንዳለባቸው አጋሮቹ መልእክት ያስተላልፋሉ ብለው እንደሚጠብቁም ዋና ጻፊው አስታውቀዋል። ለሁለት ቀናት ከሚቆየው ስብሰባ በፊት ዋና ጻፊው ለጋዜጠኞች በሰጡት መግለጫ የሩሲያ ሚሳኤሎች ያወደሟቸውን መልሶ ለመገንባት ዩክሬን ትልቅ ስራ ይጠብቃታል ብለዋል። ጀነሬተሮችንና መለዋወጫ አቃዎችን አበርክተናል። አጋሮቹ የወደመውን መሰረተ ልማት መልሶ ለመገንባት እየረዱ ነው ሲሉም ዋና ጻፊው ተናግረዋል። ህብረቱ ለዩክሬን የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ዋና ጻፊው አስታውቀዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ለሀገራቸው ድቀት ዩክሬንን በመወረር ምላሽ እየሰጡ ነው ያሉት ዋና ጻፊው ዩክሬንን የውሃ ኃይልና የሙቀት አገልግሎት ሰጪዎችን በማቋረጥ ክረምቱን እንደ ጦር መሳሪያ እየተጠቀሙበት ነው ሲሉም ከሰዋል። ለዘንድሮ የዓለም ዋንጫ ዝግጅት መስተንግዶ ዝግጅት ላይ ሲሰሩ ከነበሩ ሰራተኞች መካከል ከ400 እስከ 500 የሚደርሱ ሰዎች መሞታቸውን በዝግጅቱ የተሳተፉት አንድ የካታር ከፍተኛ ባለስልጣን ለመጀመሪያ ጊዜ ተናገሩ። የመስተንግዶ ኮሚቴ ዋና ጻፊ ሐሰን አልታዋዲ ይህን የተናገሩት ከብሪታንያው ጋዜጠኛ ፒርስ ሞርገን ጋር ባደረጉት ቃለ መጠይቅ መሆኑን የአሶሲየትድ ፕሬስ ዘገባ አመልክቷል። የተጠቀሰው ቁጥር እስከዛሬ በዶሃ ባለስልጣናት ከተገለጸው እጅግ ከፍተኛው ቁጥር መሆኑ ተገልጿል። በመካከለኛው ምስራቅ የመጀመሪያው ነው ለተባለው የዓለም እግር ኳስ ዋንጫ ከ200 ቢሊዮን ዶላር በላይ ፈጅቷል የተባለው ስቴዲየም የባቡር መስመሮችና ለውድድሩ የሚያስፈልጉ መሰረተ ልማቶችን ለመገንባት በተሰማሩ ስደተኞች ላይ ምን ያህል ጉዳት ደርሷል የሚለውን የሰብአዊ መብት ተሟጋቾችን ጥያቄና ትችት ሊቀሰቅስ እንደሚችልም ተነግሯል። በሰጡት ቃለ መጠይቅ የደረሰውን ጉዳት አስመልክቶ ትክክለኛው ቁጥር የለኝም ለውይይት በቀረበው ላይ ግን የተጠቀሰው ቁጥር እሱ ነው ያሉት ባለስልጣኑ የአንድም ሰው ሞት ቢሆን ያው ብዙ ነው ግልጽና ቀላል ነው ምን ልዩነት ይኖረዋል ማለታቸው በዘገባው ተጠቅሷል። ዝቅተኛው የሰራተኞች ወራዊ ደሞዝ 275 ዶላር እንዲሆን የወሰነችው ካታር የሰራተኞች ደህንነት የተጠበቀ እንዲሆን አዲስ ህግ ማውጣቷ ተነግሯል። የመብት ተሟጋቾች ግን ካታር ከዚህ በላይ ልታደርግ ይገባታል ብለዋል። የባለስልጣኑ አስተያየት በስደተኞች ጉልበት በሚገነቡት በሌሎቹ የባህረ ሰላጤው አገሮች ትላልቅ ህንጻዎች ላይ የተሰማሩትንም ሰራተኞች ደህንነት በሚመለከት ጥያቄ ማስነሳቱ ተመልክቷል። አድማጮች ለምሽቱ ዜና የተመደበው ሰዓት በዚህ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ ያለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ዳር 20/2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆናታን ዋከር ነው። የዕለቱ ዋና አዘጋጅ ጽዮን ግርማ ናት። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ባለፉት አራት ዓመታት በይነ መረብ ለኢትዮጵያ እድልም ፈተናም አምጥቷል ነው የተባለው። 17ኛው ዓለም አቀፍ የበይነ መረብ አስተዳደር ጉባኤ በዛሬው ዕለት በአፍሪካ ኢኮኖሚ ኮሚሽን የስብሰባ አዳራሽ በይፋ በተከፈተበት ወቅት ለኢትዮጵያ ባለፉት አራት ዓመታት እድልም ፈተናም ማምጣቱን በጉባኤው የመክፈቻ ንግግር ያሰሙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአፍሪካ ሀገሮች በዲጂታል ቴክኖሎጂ ያለባቸውን ክፍተት ለመሙላት በዘርፉ የእድገት እመርታ አሳይተዋልም ብለዋል። የበይነ መረብ ለእድገት ትልቅ እድል መፍጠሩን ያህል የችግሮቹ ምክንያት ሲሆንም ይታያል ሲሉ ማለታቸውን ጠቅሶ ገብረ ሚካኤል ገብረ መድን ተከታዩን አድርሶናል።
ትናንትና የተጀመረው 17ኛው የበይነ መረብ አስተዳደር ጉባኤ በዛሬው ዕለት በአፍሪካ የኢኮኖሚ ኮሚሽን የስብሰባ አዳራሽ በይፋ ተከፍቷል። በጉባኤው የመክፈቻ ንግግር ያሰሙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአፍሪካ ሀገራት በዲጂታል ቴክኖሎጂ ያለባቸውን ክፍተት ለመሙላት በበይነ መረብ እድገት እመርታ አሳይቷል ብለዋል። ይህ ዘርፍ በርካታ ጠቀሜታዎች ቢኖሩትም እንደ አህጉር ከበይነ መረብ መስፋፋት ጋር የተያያዙ ተግዳሮቶችም ያጋጥሙናል ያሉት ጠቅላይ ሚኒስትር አብይ በይነ መረብ የሚያመጣውን ጉዳት ለመከላከል የፖሊሲና የተግባር እርምጃዎች ያስፈልጉናል ሲሉ ገልጿል። ባለፉት አራት ዓመታት በይነ መረብ ለኢትዮጵያ እድሎችንና ፈተናዎችን ይዞ መምጣቱንም አመልክቷል። በኢትዮጵያ ያለፉት አራት ዓመታት በእድሎችና በፈተናዎች የታጀቡ ነበሩ። ለምሳሌ በሰሜን ኢትዮጵያ ጦርነት በነበረበት ወቅት በይነ መረብ የተሳሳቱ መረጃዎች እንዲሰራጩ አስችሏል። የኮቪድ ወረርሽኝ ባጋጠመ ጊዜ ደግሞ በይነ መረብ በኦንላይን የተወሰኑ የመንግስት ተግባራትን ለማሳለጥና የንግድ ስራዎችን ለማከናወን አስችሏል። ይህም ለፈጠራ ስራዎች እድል ሰጥቷል ነው ያሉት። በኢትዮጵያ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እና የዲጂታል ሽግግር ጉዞ በፍጥነት እያደገ እንደሆነ የተናገሩት ጠቅላይ ሚኒስትሩ እያደገ ያለውን የህዝብ ቁጥር ባገናዘበ መልኩ የበይነ መረብ ግንኙነትን ለማሻሻል እና ተጠቃሚነትን ለማስፋፋት ቅድሚያ ተሰጥቶ እየተሰራ እንደሆነ አብራርተዋል። ይህ እንቅስቃሴ በመሰረተ ልማት ላይ በሚደረግ ኢንቨስትመንት የቴሌኮም ዘርፉን ለግል ባለሀብቶች በመክፈትና የመንግስት ዲጂታል መሰረተ ልማት በመገንባት ስራዎች የተደገፈ መሆኑን ገልጿል። ለጉባኤው በቪዲዮ ኮንፈረንስ መልእክት ያስተላለፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ በበኩላቸው መጪው ጊዜ የዲጂታል ቴክኖሎጂ መሆኑ አይቀሬ ነው፣ ግን ደግሞ የሰው ልጆችን ህይወት ያማከለ መሆን አለበት ብለዋል።
We are seeing the growing use and abuse of data.
የበይነ መረብ መረጃ በተገቢውና ባልተገባ መንገድ የመጠቀም ሁኔታ እያደገ መጥቷል። መንግስታት የግለሰቦችንና የቡድኖችን ሰብአዊ መብት በጣሰ መልኩ የበይነ መረብ መረጃን የዜጎቻቸውን እንቅስቃሴ ለመቆጣጠር ሊጠቀሙበት ይችላሉ። ደህንነቱ የተጠበቀ እኩል ተጠቃሚነትን የሚያረጋግጥና ለሁሉም ክፍት የሆነ ዲጂታል መጪ ጊዜን ለማረጋገጥ ሁላችንም መስራታችንን መቀጠል አለብን ነው ያሉት። በትግራይ ለረጅም ጊዜ የኢንተርኔት እገዳ በቀጠለበት ሁኔታ ኢትዮጵያ ይህን ዓለም አቀፍ የኢንተርኔት ጉባኤ ማስተናገዷ ከአንዳንዶች ትችትን አስከትሏል። የአሜሪካው የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የሆኑት ሴናተር ጂም ሪሽ የተባበሩት መንግስታት ድርጅት ጉባኤው በኢትዮጵያ እንዲካሄድ ያሳለፈውን ውሳኔ ስህተት ሲሉ ገልጸውታል። ጉባኤው መካሄድ የነበረበት በዜጎች ላይ በተደጋጋሚ የኢንተርኔት እገዳ በማይጥል አገር ላይ ነው በማለትም ተናግረዋል። የኢትዮጵያ የኢኖቬሽንና የቴክኖሎጂ ሚኒስትር ዴኤታዋ ሁሪያ አሊ በበኩላቸው ኢትዮጵያ አስተናጋጅ መሆኗ አግባብነት እንዳለው ተከራክረዋል። መንግስታቸው በህወሓት የሚመራውን ኢህአዴግ ከአራት ዓመት በፊት በመተካቱ ኢትዮጵያውያን በአሁኑ ወቅት ሐሳብን የመግለጽ መብታቸው በታሪክ ታይቶ የማይታወቅ ነው ብለዋል። ወደ 2500 የሚሆኑ ሰዎች በአካልና በኢንተርኔት እንደሚሳተፉበት የተነገረለት ይኸው ጉባኤ ለሚቀጥሉት 3 ቀናት እንደሚቆይ ለማወቅ ተችሏል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ወደ መጽሔቱ ተከታይ ርዕስ እንሻገራለን። ወደ ቤንሻንጉል ይወስደናል። በጸጥታ ችግር ሳቢያ ተፈናቅለው ከነበሩ ነዋሪዎች ከ312,000 በላይ ወደ ቀያቸው መመለሳቸውን የቤንሻንጉል ጉሙዝ ክልል መንግስት አስታወቀ። በሌላ በኩል ከኦሮሚያና ከቤንሻንጉል ጉሙዝ ተፈናቅለው ባምባሲና ሶጌ ውስጥ የተጠለሉ ላለፉት 3 ወራት የምግብ ድጋፍ አላገኘንም ብለዋል። የቤንሻንጉል ጉሙዝ አደጋ ስጋት አመራር ጽፈት ቤት በሰጠው ምላሽ የአቅርቦት እጥረት እንዳለበትና በእጁ ያለውንም ለማድረስ ምዕራብ ኦሮሚያ ውስጥ ያለው የጸጥታ ችግር እያስተጓጎለ መሆኑን አመልክቷል። ናኮር መልካ ተከታትሎታል።
በጸጥታና ደህንነት ችግር ምክንያት ከክልላቸው ቁጥሩ ወደ ግማሽ ሚሊዮን የሚጠጋ ሰው ተፈናቅሎ እንደነበር የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ጽፈት ቤት ኃላፊ አቶ ታረቀኝ ታሲሳ ለቪኦኤ ገልጸዋል።
ከ475,384 ተፈናቃዮች መካከል ወደ 312,650 እንደሚሆኑት ወደ የቀያቸው ተመልሰዋል። አሁንም በመመለስ ላይ የሚገኙ አሉ። በመተከል ካማሽና አሶሳ እንዲሁም ማውኮሞ ወረዳ ጥሩ ስራ እየተሰራ ነው። ሰላምም እየሰፈነ ነው።
የተቀሩትን ተፈናቃዮች ለመመለስና መልሶ ለማቋቋም እየተደረገ ነው ያሉትን ተግባር ኃላፊው ገልጸዋል።
ደሞተ ከነጉቱማ ማጎቱማ ትሬቪ
እነዚህን ሰዎች ሙሉ በሙሉ ለመመለስ ዘርፈ ብዙ ተግባራትን እያከናወንን ነው። ሙሉ በሙሉ መሰረተ ልማቶችን ለመገንባት ከሁለት እስከ አመት ያስፈልጋል ብለን ያቀደን ቢሆንም አሁንም በየአካባቢው በሚገኙ የግንባታ አቃ በመጠቀም ቤት እየሰራን እነዚህ ሰዎች በሚቀጥለውም አመት እርዳታ ተጠባቂ እንዳይሆኑ ባለፈው ክረምት በተወሰነ መልኩም ቢሆን ተሰርቷል። ከዚያ በኋላም ለተወሰኑት በመስኖ እንዲያለሙና ራሳቸውን እንዲችሉ ምርት ዘርና ማዳበሪያ እንዲሁም ከፌደራል መንግስት ጋር በመተባበር ትራክተሮችም እንዲገቡ ተደርጓል።
በሌላ በኩል ከምራው ወለጋ ባቦ ገምቤል ተፈናቅለው በባምባሲ ተጠለለው እንደሚገኙ የገለጹ ግለሰብ የምግብ ድጋፍ ከተቋረጠባቸው 3 ወር ማለፉን ገልጸዋል።
የምግብ ድጋፍ ከተቋረጠብን ግን 3 ወራችን አልፎ 4ኛ ወራችን ይዘናል። በተደጋጋሚ መተው ሲጠይቁን በጸጥታ ችግር ሳቢያ ድጋፉን ሊያመጡልን እንዳልቻሉ ይነግሩናል። ሰው በምግብ እጦት እየተቸገረ ነው። አሁን ባምባሲ ችግር ላይ ወደቀው ከ600 በላይ አባወራ ነው። መጠለያ ውስጥ ከ230 በላይ አባወራ ተቸግሮ ይገኛል። የቀረው ደግሞ በየዘመድ ቤትና ሌሎች ቦታዎች ተጠልለው እርዳታ እንዲደርስለት እየተጠበቀ ነው።
የአደጋ ስጋት ስራ አመራር ጽፈት ቤት ኃላፊ አቶ ታረቀኝ የችግሩን መኖር አረጋግጠው ተከታዩን መልስ ሰጥተዋል።
ካማሽን የሮናማ ምጅጋ ተበለተ ካማሽ ደምቤ
ካማሽ ከተማ ምጅጋ ወረዳ ደምቤ ያሶን ጨምሮ 4 ወረዳዎች ውስጥ በጸጥታ ሳቢያ የመጓጓዣ አገልግሎት በመቋረጡ መግባት አልቻለም። ነገር ግን ሲዳል ወረዳ ገብተን ድጋፍ ማቅረብ ጀምረናል። ካማሽ መግባት አስቸጋሪ ቢሆንም የተለያዩ ዘዴዎችን በመጠቀም ተፈናቃዮችን ለመርዳት ጥረት እየተደረገ ነው። በአጭር ጊዜ ውስጥ እነዚህ አካባቢዎችንም ገብተን ድጋፍ ለመስጠት በመነጋገር ላይ እንገኛለን።
ከካማሽ ዞን ምጅጋ ወረዳ ተፈናቅለው ነቀምቴ ከተማ እንዳሉ የገለጹ ሌላ ተፈናቃይ ያሉበትን ሁኔታ በስልክ ነግረውኛል።
ሶጌ ከሰቲ ዋንቶ ኩጋርጋራማን ጅራሞ ማጋላ ነቀምቴ ከሰጅራ
ሶጌ ውስጥ ምንም ድጋፍ ባለማግኘታችን አሁን በነቀምቴ ከተማ ውስጥ እንገኛለን። ህብረተሰቡ በጣም ተቸግሯል። በቀን ስራ የሚኖሩም አሉ። ያለንበት ሁኔታ ይሄ ነው ለማለት አደጋሽ ነው።
ተፈናቅለውባቸው ወደ ነበሩ ያሶሳ፣ የካማሽና መተከል ዞኖች እንዲሁም ማውኮሙ ልዩ ወረዳ አብዛኛዎቹ መመለሳቸውን የተናገሩት አቶ ታረቀኝ ከምራብ ወለጋ ዞን የተፈናቀሉ አሁንም እንዳሉ ጠቁመዋል። መረጃው እየተሰበሰበ መሆኑንና በቁጥር መግለጽ እንደሚቸገሩ አላፊው ጠቁመው እርዳታው ባለፉት 3 ወራት የተቋረጠበትን ምክንያት አብራርተዋል።
የለማንሰደንደርባኒ ካራን ሊጣከናትና ሽዋን ጩፈሜ ግሩፍ
መንገድ ተዘግቶ ስላለ ድጋፍ አልመጣም። ከምራብ ወለጋ መነሲቡ በጊ ቆንዳላና ሌሎችም ስፍራዎች እየተፈናቀሉና የመጡ ነው። ተፈናቅለው የመጡ ሰዎች ዝገባ አላለቀም። ያለን እርዳታ አነስተኛ በመሆኑ ህጻናትን፣ ነፍሰ ጡርና የሚያጠቡ እናቶችን፣ አቅመ ደካሞችን ለይተን ድጋፍ መስጠት ጀምረናል። ባሉብን ጥረት ምክንያት ለአደጋ ይበልጥ ለተጋለጡት ነው ድጋፉን እየሰጠን ያለ ነው። ከዚህ በፊት ድጋፍ ሲያገኙ ቆይተው አሁን ያጡት ቅሬታ ማቅረባቸው ተገቢ ነው። ይህንንም ለመፍታት ከሚመለከታቸው አካላት ጋር እየተነጋገርን
በቤኒሻንጉል ጉሙዝ ክልል ውስጥ ባለፉት 4 ዓመታት በተፈጸሙ ጥቃቶች ብዙ ቁጥር ያለው ሰላማዊ ሰው መገደሉንና በመቶ ሺዎች የሚቆጠሩ መፈናቀላቸውን እንዲሁም የማረጋጋቱን ጥረትና ተፈናቃዮችን የመመለስ እንቅስቃሴዎችን ስንዘግብ ቆይተናል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አመሰግናለሁ ናኮር። አድማጮች ለተከታዩ ርዕስ ደግሞ ወደ አዲስ አበባ ነው የምንመለሰው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከህብረተሰቡ ጋር አገራዊ የውይይት አጀንዳ በማሰባሰብ በቅርቡ ውይይት እንደሚያስጀምር አስታወቀ። ኮሚሽኑ በዛሬው ዕለት በሰጠው መግለጫ ከትግራይ ክልል ውጪ ከሁሉም ክልሎች በመዘዋወር ከባለድርሻ አካላት ጋር በትብብር መስራት በሚቻልበት ጉዳይ ላይ መወያየቱን አመልክቷል። ወደ ትግራይ ክልል መሄድ በሚችልበት ጉዳይ ላይ ከአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ ጋር ሲወያይ መቆየቱን ለአሜሪካ ድምጽ ያስታወቀው ኮሚሽን በቅርቡም ወደ ትግራይ ክልል እንደሚሄድ ገልጧል። ምክክሩ ሁሉንም አካታች ቢሆንም በጥጥቅ ትግል ላይ የሚገኙ አካላት ከነጥጥቃቸው የምክክሩ አካል መሆን እንደማይችሉ ተጠቁሟል። ግጭቱ ባለባቸው አካባቢዎች የሚኖሩ ህዝቦችንም የምክክሩ አካል ማድረግ ስለሚቻልባቸው መንገዶች ኮሚሽኑ ማብራሪያ ሰጥቷል። ኬኔዲ አባተ ተከታትሎታል።
በኢትዮጵያ በሚገኙ የተለያዩ የፖለቲካና የሐሳብ መሪዎች እንዲሁም በህብረተሰብ ክፍሎች መካከል በመሰረታዊ ሀገራዊ ጉዳዮች ዙሪያ ያሉ ልዩነቶችንና አለመግባባቶችን በምክክር የመፍታት ሂደትን እንዲመራ የተቋቋመው ኮሚሽን ህብረተሰቡን የማወያየት ተግባር ለመጀመር የሚያስችሉ ዝግጅቶችን በማጠናቀቅ ላይ መሆኑን አስታውቋል። የ2015 ዓመተ ምህረት አበይት ሀገራዊ ጉዳዮች ተብለው በመንግስት ከተቀደዱት መካከል የሀገራዊ ምክክሩን አጀንዳ ማገባደድ እንደሆነ የኢፌድሪ ፕሬዝዳንት ሳህለወርቅ ዘውዴ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች መክፈቻ ላይ ባደረጉት ንግግር መግለጻቸው ይታወሳል። ይህንኑ ተግባር የሚመራው የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ በሰጠው መግለጫ በተያዘው የ2015 ዓመተ ምህረት አጋማሽ ላይ ከማህበረሰቡ ሀገራዊ የውይይት አጀንዳዎችን አሰባስቦ ውይይት እንደሚያስጀምር አስታውቋል። ፕሮፌሰር መስፍን አራያ የኮሚሽኑ ሰብሳቢ ናቸው።
ቅድመ ዝግጅቱ በሚገባ መጠናቀቅ ነበረበት። አሁንም በዚያው ሂደት ዝግጅቱ እየተጠናቀቀ ነው። ዝግጅቱ ተጠናቆ አለቀ የምንለው አጀንዳ ሰብስበን ከህዝባችን እዚህ አንጥተን ቀረጻውን ስንጀምር። ስለዚህ እነኚህ ሁሉ ሂደቶች ናቸው እንግዲህ መጠናቀቅ ያለባቸውና ይሄ ሁሉ አጀንዳ ተሰብስቦ ተቀምሮ ተጠናቆ ፊልተር ሆኖ እንደገና ለውይይት አገራዊ ሆኖ እጅግ መሰረታዊ ሆኖ አገራዊ አጀንዳ ላይ እስከንደርስ ድረስ ቢያንስ የ2015 መካከል ድረስ ሊወስደን ይችላል። ስለዚህ እያንዳንዳቸው ደረጃዎች አልቀው ውይይቱ ወደ 2015 ውይይቶችን ጀምራለን።
በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት መምህር የሆኑት የኮሚሽኑ አባል ዶክተር ዮናስ አዳየ ከማህበረሰቡ አጀንዳዎች ተሰብስበው ውይይቱ እስከ መጋቢት ወር እንደሚጀምር ለቪኦኤ ተናግረዋል።
ታች ባለው ማህበረሰብ ቀበሌ፣ ወረዳ፣ ዞን ተጣርተው የሚወጡ አጀንዳዎች ወደ ላይ ይመጣል። የመጀመሪያ ዙር በአመቱ አጋማሽ አካባቢ እነዚህ ተጣርተው የመጡ አጀንዳዎችን በሀገር አቀፍ ደረጃ ማወያየት እና ማናገር ይቻላል ብለን እናስባለን። መጋቢት ሚያዝያ አካባቢ ዋና ዋና ንግግሮችን በታች እንጀምራለን ብለን እናስባለን።
ምንም እንኳን ሀገራዊ ምክክሩ ሁሉንም ባካተተ መልኩ እንደሚካሄድ አዋጁ ቢገልጽም የታጠቁ አካላት ግን ትጥቃቸውን ሳያወርዱ የምክክሩ አካል እንደማይሆኑ ፕሮፌሰር መስፍን ከነ ምክንያቱ ተናግረዋል።
አካታችንና አሳታፊ የሆነ ሂደት የታች ድረስ በተደረሰ መልኩ የሚሄድ ነው የሚሆነው። የታጠቁትን በተመለከተ ስለ ውይይት እንሳሳብ ስታነቡ የሚያጋጥማችሁ ሁለት ተወያዮች ወደ ውይይት ጠረጴዛ ሲመጡ ታጥቀው አይደለም የሚመጡ። ሁለት ተወያዮች መጀመሪያ ለውይይትን ሲያስቡ መጀመሪያ አእምሯቸው የሚመጣው ምንድን ነው? ሰላም። ስለዚህ በሰላም ችግራችን መፍታት እንችላለን እና አንደኛው እዚህ ካላሽኒኮቭን አንደው እዚህ ጋር ማፋሮውን አስቀምጦ አይደለም መሃል ላይ ወይ አድርገው የሚወያዩት። ሁለቱም መሳሪያቸውን ትተው የኛ ውይይት ያለ መሳሪያ ችግራችንን ወደ መፍታትና ወደ መግባባት ያደርሰናል ከሚል ነው የሚመጡት። ነገር ግን ቀደም ብዬ እንዳልኩት ድርድርና ክርክር የመሳሰሉት ላይ ሲወግድ ወይ ጉልበተኛው ያሸንፋል ወይ ደካማው እጅ ይሰጣል። ይሄ አካሄድ አይደለም የውይይት አካሄድና ስለዚህ ትጥቅ ሁልጊዜ መቀመጥ አለበት ውይይት አካሄድ።
የትጥቅ እንቅስቃሴዎች ባሉባቸው አካባቢዎች የሚኖሩ የህብረተሰብ ክፍሎች ታዲያ በውይይት ሂደቱ ላይ እንዴት ሊሳተፉ ይችላሉ? የኮሚሽኑ አባል ዶክተር ዮናስ አዳየ ለቪኦኤ ምላሽ ሰጥተዋል።
ነፍጥ ያወዱ ተብሎ ሲባል እኮ እነዚያ በጦርነቱ ላይ ያሉ በግጭቱ ላይ ያሉትን ማለት እንጂ ማህበረሰቡን ማለት አይደለም። ማህበረሰቡን በሸማግሌዎች አማካኝነት በተለይ በአባገዳዎች አማካኝነት በአካል ስማቸውን በሚዲያ መረባ ስለናል ሳይቻለው እንዴት አልገልም እነዚህ ሰዎች እነሱን ወክሉት እነሱ ወክልን ብሎ ቢደሩትን እንትን የሚናገሩትን ለየሚዲያ የሚናገሩትን እንዴት አገናሳጽፋቸው ብለን ስለይጋቸው እኛ እንችልበታለን። ዘዴዎች አሉ እንዴት እንደምናመጣቸው ሸማግሌዎቹ እዛ ውዶቅ የሚካሄድበት ማለት ነው። በአብያተ ክርስቲያናት አማካኝነት እዛው ከእነሱ ጋር በመሆን ከሀገር ሸማግሌዎች ጋር በመሆን ይህንን በጣም በጣም ሲሪየስ እያስተማርንበት ወደ ኮሚሽኑ ሳልገባ በፊት ስናስብበት የነበረው አካሄድ ነው እና ስለዚህ ቀጥታ የሚዋጉት ስማቸው መስጠት አስፈላጊ አይደለም። ራሳቸው መጥቶ ይነጋገሩ መታችን ሳይሆን እነሱን የሚወክሉት እዛው ያለው አንተ ኤግዛክት እንዳልከው ማህበረሰቡን እንዴት አድርገና ስትባለው በጣም ተለ መንገዶች አሉ፣ ሰፋ ያሉ መንገዶች።
ባህላዊ መንገዶችንና ሌሎች የውይይት አማራጮችን በመጠቀም የታጠቁ ኃይሎችም ቢሆኑ ወደ ሀገራዊ ምክክሩ እንዲመጡ ለማድረግ ኮሚሽኑ ጥረት እያደረገ መሆኑንም አብራርተዋል። ከተቋቋመበት ከ2014 ዓ.ም ጀምሮ የኮሚሽኑ አባላት ከትግራይ ክልል በስተቀር ወደ ሁሉም ክልሎችና የከተማ አስተዳደሮች ተጉዘው ከባለድርሻ አካላት ጋር በሀገራዊ ምክክሩ ዙሪያ በትብብር መስራት በሚችሉበት ጉዳይ ላይ መወያየታቸው በዛሬው መግለጫ ላይ ተጠቅሷል። በቅርቡ የተፈረመውን የሰላም ስምምነት ተከትሎ ወደ ትግራይ ክልልም ለመጓዝ እየተዘጋጁ እንደሆነም የተናገሩት ዶክተር ዮናስ በዚህ ጉዳይ ላይ ከአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ጋር እየተወያዩ መሆኑንም ገልጸዋል።
ለመሄድ ፍላጎቱ ሁሉ ትክክል አለ። ነገር ግን ኤግዛክት ቀን ብዙም ከነባ ነገር ተነሱ ነው
ልጆች ይፈገን ተፈጥሯል
እየተፈጠረው ያለው እንደምታዩት በተለይ ቪኦኤ ባለፈው እንዲታስፋ ነው በጣም በጣም ግሩም ወደ ፕሮጀክቱን እየሰማው ነው በየቀኑ እና እንደዚህ ክሪቲካል ዴታዎችን የሚያገርባቸው ሪሊ ብዙ ሰው ዘንድ አሁን ካለስላስ የፈነጠቁ በጣም ተስፋ እንትን ናቸው እና ያው እና ሁሌ ከተከታተል እንገኛለን በአካልም ከአንዳንድ ወንድሞች ሴቶች ጋር በስልክ ሁኔታው በተለይ ኦባሳንጆ የእኛ ስብሳቢ ነበሩ ከዚህ በፊት የጣና ፎረም ስብሳቢያችን ቦርድ ስብሳቢ ማለት ነው እና ፕሬዚዳንቱን ደግሞ እየጠራን ባለፈውም ጠርተናቸው ቤዘስ ዲቨሎፕ እንደሚመስል መስማት ነበረብን ስንጠራቀሳቸው መጀመሪያ ይህ ሳይካሄድ በፊት ወደ ስደው በፍቃ ሳይሄዱ አስቀድሞ ገብቱ ነገሮችን እየተነጋገር ነው እነዚያም የምናገሩ አስፈላጊ አይመስልም።
የሀገራዊ ምክክር ኮሚሽኑ ከተለያዩ የሲቪክ ማህበራትና የፖለቲካ ፓርቲ ድርጅቶች ጋር ተቀራርቦ በመስራት ላይ መሆኑን በተደጋጋሚ ገልጿል። ይሁን እንጂ የኮሚሽኑ አባላት ገለልተኛ እንዳልሆኑና ኮሚሽኑ የተቋቋመበትን ዓላማ ማሳካት እንደማይችሉ በመግለጽ ሀገራዊ መግባባትን ከመፍጠር አንጻር ውጤት ሊያመጡ አይችሉም በማለት ከወዲሁ የሚተቿቸው የፖለቲካ ፓርቲዎችና የተለያዩ አካላት አሉ። ይህን ትችት የነቀፉት ጠቅላይ ሚኒስትር አብይ አህመድ በቅርቡ በሕዝብ ተወካዮች ምክር ቤት ባደረጉት ንግግር ተከታዩን ብለው ነበር።
ሁላችን በየአጥማችን ድጋፍ ካደረግን ብቻ ነው የኢንክሉሲቭ ናሽናል ዲያሎግ ጉዳይ ፍሬ የሚያፈራው። እኛ ጋር ያለው ችግር በትንሽ በትልቁ ነገር ሳይጀመር ጫወታ ፈረሰ አባይ ደፈረሰ ምንል ከሆነ አይሆንም። ጫወታ ፈረሰ አባይ ደፈረሰ ከማለታችን በፊት ጫወታው እንዳይፈርስ ውሃው እንዳይደፈርስ ማድረግ የሚገባንን ነገር በልኩ ማድረጋችን ማረጋገጥ ያስፈልጋል።
ኮሚሽኑ ከሚቃወሙት የፖለቲካ ፓርቲ ድርጅቶችም ጋር በጋራ ለመስራት በተለያዩ አጋጣሚዎች ገንቢ ውይይቶችን በማድረግ ላይ መሆኑን በዛሬው መግለጫው አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች በተከታዩ ርዕስ ደግሞ ወደ ጎረቤት ሶማሊያ ነው የምናቀናው። በሶማሊያ ከዚህ ቀደም ታይቶ የማያውቅ መሆኑ በተነገረለት ድርቅና ረሃብ በሺዎች የሚቆጠሩ ሰዎች ለእርዳታ ፍለጋ ወደ ጎረቤት ኬንያ እንዲሰደዱ እያደረገ ነው። የእርዳታ ድርጅቶች እንደሚሉትም በኬንያ ወደሚገኘው ዳዳብ የመጠለያ ጣቢያ የሚጎርፈው ስደተኛ ብዛት ቀድሞውንም በተጨናነቀው በዚህ መጠለያ ጣቢያ ያለውን አቅርቦት ይበልጥ እያመናመነው ይገኛል። ጁማ ማጂንጋ ከዳዳብ ስደተኞች መጠለያ ጣቢያ ያደረሰንን ዘገባ ስምኝሽ የቆየ እንደሚከተለው ታቀርባለች።
ራሆ አሊ ከአራት ልጆቿ ጋር ከሶማሊያ ተሰዳ የኬንያ ሰሜናዊ ድንበር ከተማ በሆነው ዳባብ የሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ወይም UNHCR መተላለፊያ ጣቢያ ገና መድረሷ ነው። የሰባት ልጆች እናት የሆነችው የ45 ዓመቷ እናት በሶማሊያ የደረሰው አስከፊ ድርቅ ሀገሯን ጥላ እንድትሸሽና ኬንያ ውስጥ እርዳታ እንድትፈልግ እንዳደረጋት ትናገራለች። ሶስቱ ልጆቿ በአስቸጋሪው መንገድ ላይ ባጋጠማቸው የተኩስ ጥቃት እንደጠፉባትና እየፈለገቻቸው መሆኑንም ትገልጻለች።
ታቆር ሆልደቀታን አይ ባዳም ረግ ደምበ መሃን መላላዳ ከስማን ከተወደቀ ፍማያ
ወደ ዳዳብ መጠለያ ጣቢያ ስንጓዝ በጣም ብዙ ነገር አጋጥሞኛል። ሰዎች በርሃብ እየሞቱ ነበር። ሰዎች ይጠፋሉ። እኔም ሶስት ልጆቼ መንገድ ላይ ጠፍተውብኛል። የት እንዳሉ አላውቅም።
አሊ ባዲስ መልክ ባገረሸው ድርቅ ምክንያት ወደ ኬንያ መጠለያ ጣቢያዎች በከፍተኛ መጠን እየጎረፉ ካሉ በአስር ሺዎች የሚቆጠሩ ሰዎች መካከል አንዷ ናት። የኬንያ መንግስት በስተሰሜን ከሶማሊያ ጋር በሚዋሰንበት ድንበር የሚገቡ አዲስ ስደተኞች እንዳይመዘገቡ እገዳ ቢጥልም ዩኤንኤችሲአር ባለፉት ጥቂት ወራት ብቻ 80,000 አዲስ ስደተኞችን መመዝገቡን አስታውቋል። የእርዳታ ተቋማትም የስደተኞች ቁጥር ከፍተኛ መሆን የመርዳት አቅማቸውን እያሳጣቸው መሆኑን ይገልጻሉ። ጋይ አቭኑን ዳባብ የሚገኘው ዩኤንኤችሲአር ኃላፊ ናቸው።
It has overstretched our work, it has overstretched our resources.
ሁኔታው ስራችንን ከአቅም በላይ አድርጎታል። በአሁኑ ወቅት ይህ ሁኔታ ያብዛኛው ለእርዳታ ሰጪ ቀልብ የሳበ ባለመሆኑ ያለን አቅም በከፍተኛ መጠን እየተሟጠጠ ነው። ስለዚህ አሁን ልንሰጠው የምንችለውን ዝቅተኛ ድጋፍ ነው እየሰጠን ያለ ነው።
በዓለም አቀፉ የነፍስ አድን ኮሚቴ ውስጥ በጤና ስራ አስኪያጅነት የሚሰሩት ኮንጋኒ አታኑስም በዚህ ይስማማሉ።
So it's really putting strain on our facilities and on our resources because
ሁኔታው በምንሰጠው አገልግሎትና ባለን አቅም ላይ ትልቅ ጫና እያሳደረ ነው። ምክንያቱም የህዝብ ቀደም ብሎ ከ6 ወይም ከ7 ወር በፊት ይኖራል ተብሎ አልታሰበም። ነገር ግን ከቅርብ ጊዜ ወዲህ በተለይ ላለፉት 3 እና 4 ወራት እየጨመረ መሆኑን አይተናል።
ዝናብ ለአምስት ተከታታይ ወቅቶች ባለመጣሉ በአፍሪካ ቀንድ ያለው የድርቅ አደጋ ተባብሶ እንደሚቀጥል ስጋት አለ። በአንዳንድ የሶማሊያ አካባቢዎች የረሃብ አደጋ እየተቃረበ ባለበት ወቅትም ተጨማሪ ስደተኞች ወደ ካምፑ ሊመጡ እንደሚችሉ ይጠበቃል። ሰብአዊ እርዳታ ሰጪ ተቋማት ደግሞ የዓለም አቀፉ ማህበረሰብ የሚሰጠው ትኩረት እየቀነሰ መምጣቱ እያሳሰባቸው በመሆኑ ተጨማሪ እርዳታ እንዲደረግላቸው እየጠየቁ ነው። ጋይ አቭኑን በዚህ ዙሪያ የሚሉት አላቸው።
We are gearing up for more arrivals, meaning that we are making plans for more arrivals, but we are
ተጨማሪ ስደተኞችን ለመቀበል እየተዘጋጀን ነው ማለት ለተጨማሪ ስደተኞች እቅድ ያወጣን ነው ማለት ነው። ነገር ግን ዓለም አቀፉ ማህበረሰብ በዚህኛው የዓለም ክፍል ላለው ማህበረሰብም ትኩረት እንዲሰጥ እንጠይቃለን። ምክንያቱም ምንም ትኩረት ወደዚህ እየተደረገ አይደለም። ይህ ምናልባት በዓለም ደረጃ ዩክሬንን ጨምሮ ቅድሚያ የሚሰጣቸው ሌሎች ጉዳዮች ስላሉ ይሆናል። ከዚህ ቀደም ከነበሩት አመታት ሲነጻጸር ተመሳሳይ ከፍተኛ ቁጥር ያላቸው ስደተኞች ፍሰትና አስቸኳይ አደጋዎች ሲያጋጥሙ ከዚህ የተሻለ ትኩረት እናገኝ ነበር።
ልክ እንደ አሊ ድርቅና ረሃብ ሸሽተው ድንበር አቋርጠው የሚሰደዱ በሺዎች የሚቆጠሩ ሰዎች ዋና ዓላማቸው የተወሰነ ምግብና መጠለያ ማግኘት ነው።
ስመኝሽን ለዘገባው አመሰግናለሁ። ክብራትና ክብራና አድማጮች፣ ለዚህ ክፍል የመጨረሻው አዳደረግነው ዘገባ ነው ምንሻገረው። ዲሞክራሲያዊት ኮንጎ ታጣቂዎችን ድል ለመንሳት የፖለቲካ ለውጥ እርምጃ እንደሚያስፈልጋት የምስራቅ አፍሪካ ሀገሮች አሳሰቡ ይላል። ኬንያ በብጥብጥ በሚታመሰው በምስራቅ ኮንጎ ሰላም ለማስፈን የታለመ ሶስተኛ ዙር ንግግር በማስተናገድ ላይ ናት። ከናይሮቢ መሐመድ ዩሱፍ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየን እንደሚከተለው ታቀርባለች።
የምስራቅ አፍሪካ ሀገሮች ክልላዊ ማህበረሰብ ለበርካታ አስርተ ዓመታት ምስራቅ ኮንጎን ወርሰውት የኖሩትን የፖለቲካ፣ የጸጥታና የማህበራዊ ኑሮ ችግሮች ለመፍታት ስለሚቻልበት መንገድ የሚነጋገር ጉባኤ ያካሄደ ነው። ውይይቱ በዋናነት በኮንጎ የሀገር ውስጥ ቡድኖች መካከል የሚካሄድ ሲሆን የማህበረሰብ መሪዎች፣ የሲቪል ማህበረሰብ ድርጅቶች እንዲሁም ምስራቅ ኮንጎ ውስጥ ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዳንዶቹ እየተካፈሉ ናቸው። የቀድሞ የኬንያ ፕሬዚደንት ኡሁሩ ኬንያታ የክልላዊው ማህበር የዲሞክራሲያዊ ኮንጎ ሰላም ልዑክም ናቸው። የኮንጎ ህዝብ የሰላም ሂደቱ ባለቤት በመሆን በኢቱሪ፣ በሰሜንና በደቡብ ኪቡ እንዲሁም በሌሎች ሁለት የሀገሪቱ ክፍሎች ላሉት የጸጥታ ችግሮች መፍትሄ ማምጣት ይገባዋል ብለዋል።
to also deepen the consultation of communities and armed groups.
የሚመለከታቸው አካባቢዎችን ማህበረሰቦችና ታጣቂ ቡድኖችን በይበልጥ ለማካተትና ሂደቱን በባለቤትነት እንዲይዙት ለማስቻል ጥልቅ ምክክር ለማካሄድም ጭምር ነው። ለመጀመሪያ ጊዜ የማንያማና የታንጋኒካ ማህበረሰብ ተወካዮች ይሳተፋሉ። በአምስቱ ክፍለ ግዛቶች ያለው ግጭት መሰረታዊ ምክንያት ምን እንደሆነ የመለየት ስራ ይሰራል። ከዚያም በማስከተል በመስራቁ የሀገሪቱ ግዛት የመንግስታዊ አስተዳደር ለመመለስ የሚያስችሉ መንገዶች ግምገማ ይካሄዳል።
ኮንጎን እየበጠበጠ ያለው ሁከት አንዱ ምክንያቱ ታጣቂዎቹ ቡድኖች ያካባቢውን የማዕድን ሀብት ለመቆጣጠር የሚያደርጉት ፉክክር ነው። አጉራባች ሀገሮች በበኩላቸው ጸጥታችንን ለማደፍረስ ድንበር አልፈው እየገቡ ነው ብለው የሚከሷቸውን ታጣቂ ቡድኖች ፍለጋ ወታደሮቻቸውን ወደ ኮንጎ ግዛት እየላኩ ናቸው። በቅርብ ጊዜ የኮንጎ የጦር ሰራዊት ከሩዋንዳ ወታደራዊ ድጋፍ ያገኛል ብሎ ከሚወነጅለው M23 ከሚባለው ታጣቂ ቡድን ጋር ሲዋጋ መቆየቱ ይታወቃል። ኪጋሊ ግን ክሱን ታስተባብላለች። M23 ባለፈው ሳምንት አንጎላ ላይ በተካሄደው የሰላም ንግግር ተኩስ ሊያቆም ተስማምቷል። ነገር ግን ከኮንጎ የጦር ሰራዊት አስለቅቆ የተቆጣጠረውን ግዛት አለቅም ብሏል። ቡድኑ የኮንጎን የጦር ሰራዊትና አንዳንዶቹን ሽምቅ ተዋጊ ቡድኖች በተሰቦቻችን ላይ ጥቃት አድርሰዋል፣ ከመኖሪያቸው እያፈናቀሉ ነው ብሎ ከሷል። በናይሮቢው ንግግር ላይ በኢንተርኔት አማካይነት የተካፈሉት የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ የኮንጎ ችግር ሊፈታ ይችላል፣ ነገር ግን ሁሉም ማህበረሰቦች በሰላም ሂደቱ መሳተፍ አለባቸው ብለዋል።
ያሉት ቡድኖች የተፈጠሩት የአካባቢው መንግስታዊ አስተዳደር ለረጅም ጊዜ ተዳክሞ በመቆየቱ ነው። የሆነ ሆኖ ፖለቲካዊ መንገድ ማለትም ውይይትና ወታደራዊ እርምጃን በማጣመር ችግሩን ለመፍታት ይቻላል። ውይይቱ የሚደረገው ሰላማዊ መፍትሄ ለማምጣት መሆን አለበት። ለማንኛውም ግን የውከቱ ሰለባ የሆኑትን ማህበረሰቦችና ስደተኞችን ማማከርም ተገቢ ነው።
የኬንያ ፕሬዝዳንት ዊሊያም ሩቶ በበኩላቸው የክልሉ ሀገሮች ሰላም እንዲሰፍን መስራት ይገባቸዋል፣ ዓለም አቀፍ ሕግጋትንም ሊያከብሩ ይገባል ብለዋል።
We are here to emphasize the urgent need.
እዚህ የተሰበሰብነው በአስቸኳይ ውይይት መደረግ እንዳለበትና ግጭቱ መብረድ እንዳለበት ለማሳሰብ ነው። እንዲሁም ሁሉም ወገኖች በዓለም አቀፋዊና ክልላዊ የግጭት አፈታት መንገዶች አማካኝነት ጥረቶቻቸውን እንዲያጠናክሩ ለማበረታታትና ሂደቱንም ለማመቻቸት ነው። የክልሉ መንግስታት አሁን ያሉትን የሁለትዮሽም ሆኑ የጋራ መግባባቶች ለማክበር የገቡትን ቃል እንዲጠብቁም እናበረታታለን።
ኮንጎ እንደ አውሮፓውያን አቆጣጠር በመጪው 2023 ዓመተ ምህረት ታህሳስ ወር ውስጥ ፕሬዝዳንታዊና ምክር ቤታዊ ምርጫዎች እንደምታካሂድ አስታውቃለች። የምርጫ ኮሚሽኗም ታጣቂ ቡድኖች ስጋት ቢደቅኑም የምርጫው የጊዜ ሰሌዳ አይቀየርም ብሏል።
አመሰግናለሁ ቆንጂት። ክብራትና ክብራን አድማጭ ተመልካቾቻችን፣ ቀደም ብዬ የመጨረሻው የምሽቱ ዘገባ ብዬ ነበር፣ ሌላ አንድ ዘገባ ይኖረናል። በዓለም ዙሪያ በጾታ ላይ የተመሰረተ ጥቃትን ለማስቆም እየተካሄደ ያለውን ዘመቻ አስመልክቶ ሱዳናውያን ሴቶች ካርቱም ከሚገኘው የተባበሩት መንግስታት ድርጅት መስሪያ ቤት ድጃፍ እሁድ ለተቃውሞ ወጥተዋል። ተቃዋሚዎቹ በሱዳን ግጭት ባላቸው አካባቢዎች ለሴቶችና ህጻናት የተሻለ ጥበቃ እንዲደረግ ፍትህና ተጠያቂነትም እንዲሰፍን ሲሉ ጠይቀዋል። በሱዳን በሴቶች ላይ የሚፈጸሙ ጥቃቶች መከላከል ኃላፊ በአገሪቱ የህግ አስከባሪዎች ጥረት ምክንያት ጾታን መሰረት ያደረጉ ጥቃቶች መጨመራቸውን አመልክተዋል። ማይክል አቲት ከካርቱም ያደረሰን የዚህን ዘገባ ዝርዝር ስመኝሽ ቆየ እንዲት አቀርባለች።
ጥቁር ልብስ የለበሱና ጥቁር መፈክሮችን ያነገቡ በርካታ የሱዳን ሴቶች ከተባበሩት መንግስታት ድርጅት መስሪያ ቤቶች ውጪ ባካሄዱት የተቃውሞ ሰልፍ የሱዳን ወታደራዊ አዛዦች ለሴቶች የተሻለ ጥበቃ እንዲያደርጉና ስልጣን ለህዝብ እንዲያስረክቡ ጠይቀዋል። በመላው ሱዳንና በቅርብ ጊዜ በብሉ ናይል ኪርዶፋንና ዳርፉር ክልሎች በደረሱ አለመረጋጋቶች በሴቶች ላይ የደረሱትን ጥቃቶችም አውግዘዋል። የአፍሪካ ቀንድ ሴቶች ስልታዊ ተነሳሽነት የተሰኘው ተቋም የሱዳን ቢሮ ኃላፊ የሆኑት ሐላ አልካሪብ እንደሚሉት በመላው ሱዳን በሺዎች የሚቆጠሩ ሴቶች ይገደላሉ፣ ይደፈራሉ፣ ከቤት ንብረታቸው ይፈናቀላሉ። ሆኖም የጦር ሰራዊቱ አጥፊዎችን ተጠያቂ ማድረግ አልቻለም ይላሉ።
What's happening is very very scary and the losses among women
እየሆነ ያለው በጣም አስፈሪ ነው። ሴቶችና በህፃናት ላይ የሚደርሰው ኪሳራ፣ የመሰረተ ልማት ውድመት፣ የትምህርት ቤቶች ውድመት፣ በተለይም ደግሞ በላጋዋ አከባቢ በብሉ ናይል በማህበረሰቡ መካከል በደረሰው የዘር ግጭት ምክንያት የተፈጠረው የጥላቻ ንግግሮች መስፋፋት፣ እነዚህ ሁሉ እንደ ሴቶች ቡድን የሚያሳስቡ ጉዳዮች ናቸው።
በሱዳን የሚገኘው የተባበሩት መንግስታት ድርጅት በጥቅምት ወር በብሉ ናይልና በምዕራብ ኮርዶፋን ቢያንስ 170 ሰዎች የሞቱበትና 300 ሰዎች የቆሰሉበት የእርስ በርስ ግጭት እንዳሳሰበው ገልጿል። የመንግስታቱ ድርጅት ባወጣው መግለጫ ቢያንስ 1200 ቤተሰቦች ከመኖሪያቸው መፈናቀላቸውን ገልጾ ግጭቱ እንዲያበቃና ሴቶችና ህፃናት ጥበቃ እንዲደረግላቸው ጠይቋል። ኢኒናስ ሙዘሚል በብጥብጡ ሰለባ ለሆኑ አጋርነታቸውን ለማሳየት ተቃውሞውን እንደተቀላቀሉ ይገልጻሉ።
ዛሬ እዚህ ያለነው ይህን ያህል መጠን ላለው ጭካኔ፣ ሴቶችን መድፈር፣ መግደል፣ መኖሪያ ቤቶች ላይ ጥቃት ማድረስና የሰዎችን ህይወት እጅግ የከፋ ማድረግን ዝም እንደማንል ለዓለም ህዝብ ለመንገር ነው።
የሱዳን ሴቶች የተቃውሞ ሰልፉን ያካሄዱት የ16 ቀን ዘመቻ በመባል የሚታወቀውን በጾታ ላይ የተመሰረተ ጥቃትን የሚቃወም ዘመቻ ለመቀላቀል ነው። ካርቱም ለሚገኘው የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ጽፈት ቤት ፍትህ በአስቸኳይ እንዲያስከብሩ የሚጠይቅ የአቤቱታ ደብዳቤም አስገብተዋል። አንድ የመንግስታቱ ድርጅት ሰራተኛ የአቤቱታ ደብዳቤውን የተቀበሉ ቢሆንም የድርጅቱ ቃል አቀባይ ግን በጉዳዩ ላይ አስተያየት አልሰጡም። በሱዳን የማህበራዊ ልማት ሚኒስትር በሴቶች ላይ የሚደርስ ጥቃት ተከላካይ ኃላፊ ሱሌማን አልካሊፋ ሰኞ ዕለት ለአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ መስሪያ ቤታቸው በሴቶች ላይ የሚደርስ ጥቃትና ኢፍትሃዊነት መጨመሩን ገልጸዋል።
The lack of governance creates this kind of lack of accountability.
የመልካም አስተዳደር እጦት ተጠያቂነት እንዳይኖር አድርጓል። የነበረንንም የማስተባበሪያ ዘዴዎች አጥተናል። ግጭት ያለባቸውን አካባቢዎች ለመጎብኘትና መፍትሄ እንዴት ማምጣት እንደምንችል ለማየትም ሞክረናል። ነገር ግን የሴቶች ግድያን ጨምሮ ጾታን መሰረት ያደረገ ጥቃት እየጨመረ በመሄዱ አብዛኞቹ ጉዳዮች በአግባቡ አልተመዘገቡም።
የመብት ተቀናቃኝ የሆነችው አልካሪም የተሻለ ተጠያቂነት እንዲኖር ሱዳን ወደ ሲቪል አገዛዝ እንድትመለስ ስትል ጥሪ አቀርባለች።
It's really crucial for the international community
to የዓለም አቀፉ ማህበረሰብ ሱዳናውያን የሲቪል መንግስት እንዲኖር የሚያቀርቡት ጥያቄ ትክክለኛ መሆኑንና የሱዳን ሴቶች ሰላምና ደህንነት መፈለጋቸውን እንዲሁም በዚህ ሂደት ውስጥ ድምጻቸው ግምት ውስጥ ሊገባ እንደሚገባ ማወቁ ወሳኝ ጉዳይ ነው።
በሱዳን ባለፈው አመት ጥቅምት ወር ላይ ከተካሄደው መፈንቅለ መንግስት አንስቶ ስልጣን የተቆጣጠረውን ወታደራዊ አገዛዝ የሚቃወም ሰልፍ በየሳምንቱ በሚባል ደረጃ ይካሄዳል። ፖለቲካዊና ወታደራዊ ድጋፍ ያላቸው ቡድኖችም ምርጫ እስከሚደርስ ድረስ አዲስ የሽግግር ባለስልጣን ለማቋቋም ድርድር እያካሄዱ ነው።
ሊሊን ወይም ሰመኝሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ወደ ሁለተኛው አጋማሽ ገብተናል። አሁን ለዚህ ክፍል ቀዳሚ ወደ ሆነው ትምህርት ትምህርት ለዚህ ክፍል ያቀናብረው የምሽቱ ዝግጅት ከኢትዮጵያ ውጪ የተወለዱ ህፃናትን የሚያሳድጉ ወላጆች ልጆቻቸው የመጡበትን አገር ወይም ባህል፣ ቋንቋ፣ ልማድና መከባበር አውቀው እንዲያድጉ ለማገዝ ከአራት ዓመታት በፊት በዩናይትድ ስቴትስዋ የቨርጂኒያ ክፍለ ግዛት የተቋቋመው አቢ ጊዳይ የቋንቋና ባህል ተቋም ህጻናት የአማርኛ ቋንቋን እንዲናገሩ እንዲሁም እንዲያነቡ ብቻ ሳይሆን ከዛም ባለፈ ስነ ጽሁፎችን፣ ግጥሞችንና ስነ ቃሎችን እንዲማሩ እያገዘ ይገኛል። ልጆች በስነ ምግባር ታንጸው እንዲያድጉም አብሮነትና መከባበርን የሚያንጸባርቁ ባህልና ታሪኮችንም ያስተምራል። ስመኝሽ ቆየ ከተቋሙ መስራች መስታወት ንጉሴ ጋር ቆይታ በማድረግ በተለይ ቀጣዩን ትውልድ በማነጽ ረገድ ተቋሙ ስላለው ፋይዳ አዋይታቸዋለች።
አቦጊዳ የቋንቋና ባህል ትምህርት ቤት የሚገኘው ዩናይትድ ስቴትስ ውስጥ ቨርጂኒያ ግዛት አርሊንግተን ከተማ ነው። ከ160 በላይ ተማሪዎችን የአማርኛ ቋንቋ እንዲሁም ኢትዮጵያዊ ባህል ወግና ታሪኮችን እያስተማረ የሚገኘው ተቋም መስራችና ዳይሬክተር መስታወት ንጉሴ ከ11 ዓመት በፊት ወደ አሜሪካ ስትመጣ ልጆቿ ቋንቋቸውንና ባህላቸውን አውቀው እንዲያድጉ ለማድረግ ያጋጠማት ተግዳሮቶች ተቋሙን ለመመስረት ምክንያት እንደሆነ ተናገራለች።
ልጆችን የራሳቸውን ነገር አውቀው እንዲያድጉ ቤት ውስጥ ልንተጋ እንችላለን። የጊዜ ጉዳይ ነው። ጊዜ መስጠት ከቻልን እንሰራለን። እኔ በግሌ 4 ልጆች አሉኝ። 3ቱ ትልልቆች ናቸው። ላይ 13 10 እና 8 ዓመታቸው ማለት ነው። እስከ 4 ዓመታቸው ትምህርት ቤት አልሄዱም። ስለዚህ ስራቸው ቁጭ ብዬ እነሱ ላይ ነው ጊዜ ፎከስ ያደረኩት እና ጊዜ ከሰጠን እንሰራባቸዋለን። ቋንቋ ማንነት ሳይሆን አንዱ የማንነት መገለጫ ነው። ሌሎች አሉ፣ ባህል ታሪክ የምንላቸው ነው። እነሱ ደግሞ ቤት ውስጥ ብቻ የሚሰሩ አይደሉም። ሰው የኔን ችግር የነበረው ምንድነው? ልጆች ወጥተው ትምህርት ቤት ሲሄዱ እነሱን ከሚመስሉ ልጆች ኢትዮጵያውያን ልጆች ሲያገኙ ለምን እኔ አማርኛ አወራለሁ? ለምን የክላስ ጓደኛ ትምህርት ቤት ጓደኛ አማርኛ አወራ? እኔ ብቻ ለምን የሚል ጥያቄ ያመጣሉ። በተለይ ልጆች በሆኑ ከስድሜ እስከ 7-8 በደንብ እስከሚረዱት ጊዜ ማለት ነው። ችግር ያለው ይለው።
አንቺ እንግዲህ በግልሽ ለልጆችሽ ያደረግሽው እና ያየሽው ስኬት፣ ከዛም ደግሞ ለምን ይሄንን ሌሎች ልጆችም አብረው በጋራ ካልሆነ በስተቀረ በአንድ ቤተሰብ ወይም በአንድ ወላጅ ብቻ መምጣት የሚችል ማንነት የሚገነባ ማንነት አይደለም በሚል ይመስለኛል የአቦጊዳ ቋንቋና ባህል ማዕከል የተከፈተ ይመስለኛል። እና እስኪ ለመጀመር ምክንያት የሆነሽ አንቺ ምንድን ነው አነሳሳሽ? እስኪ ምናልባት በትንሹ ብትነግሪኝ።
እኔና ምስ ጓደኞቼ እኔ ብቻ አይደለም ይህ ተቋም የመሰረትኩት፣ ከኔ ጋር 3 ጓደኞች አሉ። 4 ሆነን ፕሪስኩል ነበረ። ፕሪስኩል ነው የጀመርነው። ፕሪስኩል የዚህ ሀገር ካሪኩለም የተከተለ ፕሪስኩል ነው። ከዛ ግን ለምን ደግሞ የኛ ማህበረሰብ የሚጠቅም የሚያገለግል ደግሞ በጎን ደግሞ ለምን አንሰራም አንድ አጋዥ ነገር? ምክንያቱም ሁላችንም ወላጆች ነን እና እኛ ጋር ያለው ችግር አለ እንደ ማህበረሰብ መሰራቱ እናምንበት ነበረ። ስለዚህ የፕሪስኩሉን አጋጣሚ ተጠቅመን ለምን አንሰራም ማለት ነው። ይህን ትምህርት ቤት ጀመርን ማለት ነው። መነሻው ግን እኛ ጋር የነበረውን ጥያቄ ሌሎች ወላጆችም ጋር ስለነበረ እንደ ማህበረሰብ ካልተሰራ ለውጥ የለም ነው
በሚል ነው። እንግዲህ በዋናነት የቋንቋ የአማርኛ ቋንቋን ታስተምራላችሁ እና ለስንት ዓመት ልጆች ነው የምታስተምሩት? የትምህርቱ ሂደትስ ምን ይመስላል?
የምንቀበላቸው ልጆች እድሜያቸው ከ3 ዓመት ጀምሮ ነው። ከ3 ዓመት እስከ 13 ነበረ። ዘንድሮ ደግሞ አንድ ሌላ ከ13 ዓመት የቲኔጀር እና ቲንና አደልት የሚል ደግሞ ሌላ ክላስ ጀምረናል በዚህ ዓመት እና 3 ከ18 ዓመት ድረስ አሁን አሉ። ከዛም በላይ እድሜ ያላቸው ተማሪዎች ከመጡ መቀበልና ማስተማር እንችላለን። ከ3 ዓመት ጀምሮ ነው ግን መቀበል የምንችለው። ያው ሲመጡ ኢንትራንስ ኤግዛም ይወስዳሉ። የተለያየ ሌቭል ላይ ያሉት የተለያየ ቋንቋ ደረጃቸውን ስትመዝኙ 4 የቋንቋ ክህሎት ስለሚመዘኑ ግማሹ የመናገር ክህሎት አለው፣ ግማሹ የማዳመጥ ክህሎት አለው፣ ግማሹ ሁለቱንም የማዳመጥና የመናገር ክህሎት ኖሮት መጻፍና ማንበቡን ነው የሚፈልገው። ግማሹ መጽሐፍ ማንበብ ይችላል፣ የመረዳት አቅም የለውም። እና ሌቭሎች አሉ። ሰው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍል እያሉ የሚሄዱ ደረጃዎች አሉ።
እንግዲህ እንደምትነግሪኝ ከሆነ ቋንቋውን እንዲናገሩ ብቻ ሳይሆን እንዲረዱት፣ እንዲያነቡ፣ እንዲጽፉ የማድረግ ሂደት አለው በደረጃ በደረጃ እና ያንን ለማድረግ የሚረዷችሁን የትምህርት መርጃዎች ሊሆን ይችላሉ ወይም መምህራንን ከየት ነው የምታመጡት? በምን መልኩ ነው የምታገኙት?
ቋንቋ ሲባል በቃ ፊደላቶቹን መቁጠር ነው የሚመስለን ብዙዎቻችን ስንመጣና ወይ መናገሩ ላይ ብቻ ትኩረት አድርገን ልንመጣ እንችላለን። ግን በቋንቋ ውስጥ እንግሊኛ ስንማር ኢትዮጵያ እስከ ሃይ ስኩል ከዛ እስከ ኮሌጅም እስከ ዩኒቨርሲቲ ደረጃ አማርኛ ቋንቋ ይሰጣል አይደል? መሰረታዊ የሆነ በደንብ ውስጣቸው ሊቀር የሚችሉ ትምህርቶችን ነው የምንሰጣቸው ማለት ነው። አሁን በእኛ ሌቭል አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ ሲሄድ አሁን 3ና 4ኛ ክፍል ደረጃ ላይ ያሉ ተማሪዎች በደንብ 3-4 አንቀጽ የሚጽፉ ስለ የስም የቃል ክፍሎች እነ ቅኔ፣ ሰምና ወርቅ ማውጣት፣ የስነ ቃል ምዕላል፣ ተውሳከ ግስ ወይ ደግሞ ግስ መሰጣም በጣም ብዙ ነገሮችን ነው የምንዳስሰው። መሰረታዊ የሆኑ ነገሮችን ማለት ነው። ስለዚህ መጽሐፉ ላይ ትኩረት እናደርጋለን። በነገራችን ላይ በሶስተኛ ክፍል ሌቭል ላይ ያሉ ተማሪዎች ሌላ ኮርስ የሚወስዱትም አለ። ሶስተኛ አራተኛ ክፍል ደረጃ ሲደርሱ የሁለት ወር ኮርስ ደግሞ እንሰጣቸዋለን። እዚህ ሀገር ላይ ሚድል ስኩል ሆኖ የሚወስዱት ፈተና አለ፣ የወርልድ ላንጉጅ ክሬዲት ኤግዛም የሚባል የዓለም ቋንቋዎች ፈተና የሚባል አለ። በየካውንቲ ፌርፋክስ ካውንቲ፣ አሌክሳንድሪያ፣ እዚህ በሌሎችም ስቴቶች ላይ እና በቋንቋቸው በአማርኛ ቋንቋ ተፈትነው ብዙ ወላጆች ግንዛቤ የለንም። የዚህ በቋንቋቸው ተፈትነው ሀይ ስኩል ላይ ክሬዲት ያገኙበታል። ሀይ ስኩል ላይ ሶስት ክሬዲት ማግኘት ይችላሉ። እና ይህን ፈተና ተፈትነው ቋንቋዬ ዋጋ አለው፣ ለምን አገር አቀፍ ደረጃ ቋንቋው ዋጋ አለው ማለት ነው፣ ተፈትነው ክሬዲት ሊያገኙበት ይችላሉ። ስለዚህ ለራሳቸው የሚሰጡት ግምት ከፍ
እንግዲህ እንደማየው ከጀርባሽም በጣም የሚያማምሩ ቀለማት ያላቸው መጽሐፍቶች አሉ። ከነዚህ ውስጥ አንዱ ወይም ሁለቱ ምናልባት ያንቺን የራስሽ የጻፍሽው መጽሐፍ ነው። ከየት ነው እነዚህ መጽሐፎች የምታሰባስባቸው? አንቺም ራስሽ የመጽሐፍ የቋንቋው ሙያ አለሽ ማለት ነው?
አቦጊዳ ፐብሊሽንግ በሚል ተዋቅረናል። የተወሰኑ ሰዎች ሆነን እኔ በግሌ ሁለት መጽሐፎችን እዚህ ጋር የምታያቸው ሁለት መጽሐፎች አዘጋጅቻለሁ። አንደኛው ሌሎችን ማክበር ይሰኛል፣ ወይም ሪስፔክቲንግ አደርስ። እዚህ ሀገር ያሉ ልጆች በቀላሉ ሊረዱ በሚችሉት ቋንቋና ካለው ያኗኗር ሁኔታ ጋር ስለ ባህል ነው የሚያወራው። በጣም ልጆች ወደውታል፣ እዚህ አሁን ትምህርት ቤት ውስጥ የተጠቀሙት። ሁለተኛው መጽሐፍ ወርድ ሰርች ወይም ደግሞ የቃላትን ፍለጋ ነው። ፊደላቶችን ያለዩ ተማሪዎች ፊደላቶች እንዲለዩበት፣ ቃላቶችን እንዲያውቁ፣ ንባብ እንዲለማመዱበት። ከዛ ውጭ ግን እዛ ውስጥ የተጠቀሱት ቃላቶች ስለ ኢትዮጵያ ባህል፣ ባህላዊ ምግቦች፣ ስለ ታሪካዊ ቦታዎች፣ ስለ ኢትዮጵያ ታላላቅ ሰዎች፣ ብዙ ነገሮችን ይጠቅሳል። ወደ 44 አይነት ርዕሶች አሉት ማለት ነው።
ከቋንቋም ውጭ ደግሞ ታሪክና ባህልን የሚያንጸባርቁ አገልግሎቶችም ይሰጣል ማዕከሉ። እስኪ ስለሱ ንገሪኝ፣ ምን አይነት ነገሮች ላይ ነው የምታተኩሩት?
እንደ ሳብጀክት ከሶስተኛ ክፍል ጀምሮ ወደ ላይ እንደ ሳብጀክት የሚወስዱት አለ። ግን ባህልና ታሪክን ደግሞ በተለያዩ ፕሮግራሞች ውስጥ አካተን የምንሰጣቸው ፕሮግራም ነው። ለምሳሌ በዓመት ውስጥ የሚከበሩ የተለያዩ በዓላቶች አሉ። አሁን የአድዋ በዓል ይከበራል፣ የእንቁጣጣሽ የአዲሱ ዓመት በዓል ይከበራል፣ የቡሄ በዓል ይከበራል፣ የባህል ቀን ደግሞ ካልቸር ዴይ ይከበራል። በቅርቡ ዲሴምበር 17 የዝግጅት ላይ ነን ለማክበር። እነዚህ በዓላቶች ትምህርት ቤት ውስጥ ሲከበሩ የሚያዘጋጁትም ዝግጅት የሚያቀርቡትም ተማሪዎቹ ናቸው። ስለዚህ ይህንን ዝግጅት ሲያዘጋጁ አንደኛ ስለ ባህላቸው ስለ ታሪካቸው ይበልጥ ያውቃሉ ማለት ነው። ምክንያቱም ዝግጅቱን ለማቅረብ ብዙ ያነባሉ፣ ብዙ ይጠይቃሉ፣ ብዙ ይለማመዳሉ። ሁለተኛ ነገር ደግሞ መድረክ ላይ ወጥተው ማቅረባቸው በራሳቸው ኮንፊደንስ እንዲኖራቸውም ደግሞ በራስ መተማመናቸው እንዲጨምር ስለ ራሳቸው የሚሰጡት ግምት ከፍ እንዲል ያደርጋል።
እንደዚህ አይነት የቋንቋና የባህል ማዕከሎች በተለይ ለአዲሱ ትውልድ ምን ጥቅም አለው? ከማንነትን፣ ታሪክን፣ ባህልን ከማወቅ አንጻር ምን አይነት ፋይዳ ይኖረዋል? እንደ ማህበረሰብን ለመገንባት
በማንነታቸው ኮርተው በስነ ምግባር ታንጸው የወጡ ልጆችን ስናሳድግ ለእኛ ብቻ አይደለም ሀገሪቷንም ሀገራችንንም የሚጠቅሙ ልጆች የሚጠቅሙ ዜጎች እንዲሆኑ ነው። የሚደንቅ ነገር ነው የምነግርሽ። ከኢትዮጵያ ሶስት ተማሪዎች ነበሩ ኦንላይን የሚማሩ። ከኢትዮጵያ ምንጩ ላይ ቁጭ ብለው ቋንቋን አሜሪካ ውስጥ በኦንላይን የሚማሩ ልጆች ማለት ነው። ሶስት ተማሪዎች ነበሩ እና በጣም ያዘንኩት። ለምንድን ያዘንኩት? ብዙ ትምህርት ቤቶች ላይ አማርኛ ቋንቋ እንዲያወሩ ልጆች አይፈቀድላቸውም እና ያሳዝናል። የራሳችንን ነገር ምን ያህል አውርደነዋል፣ ቦታ አልሰጠነውም። እና ስንወጣ ነው የራሳችንን ነገር ናፋቂ የምንሆነው። በጣም ያሳዝናል። ስለዚህ እንደ ተቋሚኛ አገር ቤት ያለውንም አስተዳደግ ልጆች አስተዳደግ ያለው ለራሳቸው የሚሰጡት እስቴት ላይ ያለው ባህል ላይ ታሪክ ላይ ማንነት ላይ ያለው አሁን አመለካከት በጣም የወረደ ስለሆነ እሱን በምንችለው ቁጭ ብለን ከምናዝን የምንችለውን ነገር እናድርግ ነው። አንደኛ ኢትዮጵያዊ ነች ገና ለገና እንዳልባል ራሴን በሜካፕ ሸፍናል ያለች ልጃለች። ሰው አይቶኝ ገና ኢትዮጵያዊ ነሽ ማን አሁን ነኝ ማለት አፍራለሁ። ለምን? ምንም ነገር አላውቅም ኢትዮጵያዊ ነኝ ለማለት። ቋንቋውን አላውቅም፣ ባህሉን አላውቅም፣ ታሪኩን አላውቅም። ስለዚህ ልጆቻችን እዛ ደረጃ እንዳይደርሱብን ከመሰረቱ እንስራ ነው።
ከዚህም በላይ አድጋችሁ ከዚህም በላይ ትልቅ ቦታ ደርሳችሁ ደግሞ በድጋሚ እንደምንገናኝና እንግዳዬ እንደምትሆኝ ተስፋ አደርጋለሁ። ለዛሬው እግዚአብሔር ይስጥልን፣ በጣም ነው የምናመሰግነው።
እንግዳ አድርገሽ ስለጋበዝሽኝ በጣም ነው የማመሰግነው። Thank you.
ስመኝሽን ለግሩም ዝግጅቷ አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን ወደ መገባደዱ እየተቃረበ ነው። ታዲያ የሁሉን ቀልብ በያዘው የዓለም ዋንጫ ኔዘርላንድ ኳታርን 2-0፣ ሴኔጋል ኢኳዶርን 2-1 ረትተዋል። ዛሬ ሴኔጋል ትላንት ደቡብ ኮሪያን 3-2 ያሸነፈችውን ጋናን ተከትላ ከአፍሪካ አብላጫውን ደረጃ ወደ ያዙት እየተቃረበች ነው። በደቂቃዎች ውስጥ የሚጠበቀው ከስፖርት ጨዋታነት ያለፈ ትርጉም የተሰጠው የሚመስለው የዩናይትድ ስቴትስና የኢራን ጨዋታ የስፖርቱን አድናቂዎችና የፖለቲካ መሪዎችንም ያንኑ ያህል በተለየ ስሜት አነቃቅቷል። አሁን ውድድሩ ሊጀመር ጥቂት ደቂቃዎች ነው የቀሩት። ታዲያ ወደ መጨረሻው ዝግጅታችን ነው የምናልፈው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዓለም የሜቴዎሮሎጂ ድርጅት እንዳስታወቀው የዓለም የአየር ሙቀት ባለፉት 8 ዓመታት ከምንጊዜው የሚበልጥ ጨምሯል በማለት ፕሬዚደንት ጆ ባይደን ግብጽ ሻርም ኤል ሼክ ላይ በተካሄደው የተባበሩት መንግስታት የዘንድሮ የአየር ንብረት ለውጥ ጉዳይ ጉባኤ ኮፕ 27 ላይ የተናገሩትን በመጥቀስ የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። ዩናይትድ ስቴትስ በሀገር ውስጥ ባለፉት 2 ዓመታት ካሁን ቀደም ታይቶ የማያውቅ እርምጃ አስመዝግባለች። እንደ ዩናይትድ ስቴትስ ፕሬዚደንት ዛሬ እዚህ ቆሜ ዩናይትድ ስቴትስ የ2030 የበካይ ጋዝ ቀነሳ ግቧን እንደምታሳካ በእርግጠኝነት አስታውቃለሁ ብለዋል ፕሬዚደንቱ። ይሁን እንጂ አለ ርዕሰ አንቀጹ በመቀጠል የአየር ንብረት ለውጥ ቀውሱ አብዝቶ እየጎዳ ያለው ለሚገጥማቸው ቀውስ ምላሽ ለመስጠትም ሆነ ለማገገም አቅሙ የሌላቸውን ሀገሮችና ማህበረሰቦች ነው። ዋነኞቹ የችግሩ ምክንያቶች ደግሞ እነሱ አይደሉም። ለዚህም ነው ፕሬዚደንት ባይደን ከአየር ንብረት ጋር ተያያዥ ለሆኑ ጥረቶች የአየር ንብረት ለውጥን ለመላመድ የሚከናወኑ ስራዎችን ጨምሮ ለመደገፍ ዩናይትድ ስቴትስ በየአመቱ 11 ቢሊዮን ዶላር እንደምትሰጥ ይፋ ያደረጉት። ይህ በእንግሊዝኛ የአህጽሮት ስሙ ፕሪፔር የተባለው የአየር ንብረት ለውጥን የመላመድና የመቋቋም የፕሬዚደንቱ አስቸኳይ እቅድ በታዳጊ ሀገሮች የሚኖሩ ከግማሽ ቢሊዮን በላይ ሰዎችን ለአየር ንብረት ለውጥ ምላሽ ለመስጠት እንዲችሉ የታለመ መሆኑን ርዕሰ አንቀጹ አውስቷል።
As a down payment, we're now seeing more than $150 million in initiatives.
ለመጀመሪያው ክፍያ እንዲሆን ከ150 ሚሊዮን ዶላር በላይ እንደምንሰጥ እናስታውቃለን። ይህም ፕሪፔር የተሰኘውና በተለይ በመላው አፍሪካ የአየር ንብረት ለውጥ የሚያስከትለውን መቋቋም ለሚያስችሉ መርሃግብሮች የሚውል ነው። ባለፈው የሰኔ ወር ዩናይትድ ስቴትስና ግብጽ የጀመሩትን መርሃግብርም ይጨምራል።
ከዚህም ሌላ ዩናይትድ ስቴትስ ግሎባል ሺልድ የተባለው የቡድን 7 አባል ሀገሮች ለአየር ንብረት ለውጥ ጉዳት ተጋላጭ ሀገሮችን ለመርዳት ያለሙትን እቅድ በመደገፍ ላይ ትገኛለች ካለ በኋላ ርዕሰ አንቀጹ፣ ሌላኛው የቡድን 20 መርሃ ግብር የሆነው የዓለም አቀፍ መሰረተ ልማትና ኢንቨስትመንት አጋርነት ባለዝቅተኛና መካከለኛ ገቢ ሀገሮች ላሉባቸው ወሳኝ የመሰረተ ልማት ፍላጎቶች የአየር ንብረትን ታሳቢ ባደረገ መልኩ ለመድረስ የታለመ ሲሆን ይህንንም መርሃ ግብር ዩናይትድ ስቴትስ እየደገፈች መሆኗን ርዕሰ አንቀጹ አውስቷል። በዩናይትድ ስቴትስ ኩባንያዎችና በአንጎላ መንግስት መካከል በ2 ቢሊዮን ዶላር መዋዕለ ንዋይ የተደረሰው የአዳዲስ የፀሐይ ኃይል ፕሮጀክቶች ስራ ተጀምሯል ብሏል ርዕሰ አንቀጹ። ሌላው ደግሞ የሜቴን ጋዝ ልቀትን ለመቀነስ ባለፈው ዓመት በፕሬዝደንት ጆ ባይደን እና በአውሮፓ ኮሚሽን ፕሬዝደንት ቮን ደር ላይን የተዘጋጀው ግሎባል ሜቴን ፕሌጅ የተባለው ስምምነት መሆኑን ርዕሰ አንቀጹ አመልክቷል። ፕሬዝደንት ባይደን በዚህ ዙሪያ የተናገሩትንም ይጠቅሳል።
More than 130 countries have signed on to covering more than half.
ወደ ከባቢ አየር ከሚለቀቀው ከጠቅላላው የሚቴን ጋዝ ልቀት ከግማሽ የሚበልጠውን ለመቀነስ ከዓለም ዙሪያ ከ130 የሚበልጡ ሀገሮች ፈርመዋል። ሚቴን በከባቢ አየር በካይነቱ ከካርቦን በ80 እጥፍ የሚልቅና አሁን እያየን ካለነው የከባቢ አየር ግለት ከግማሽ በላይ ለሚሆነው መንስኤ ነው። በመሆኑም እንደ አውሮፓውያኑ አቆጣጠር እስከ 2030 ባለው ጊዜ ውስጥ ወደ ከባቢ አየር የሚለቀቀውን የሚቴን ጋዝ መጠን ቢያንስ በ30% ለመቀነስ ከቻልን እየናረ ያለውን የዓለም ሙቀት መጠን መጨመር ከ1.5 ዲግሪ ሴልሺየስ እንዳይበልጥ የተያዘውን ግባችንን የማሳካት እድል ይኖረናል።
በነኚህ ወሳኝ አመታት ሁላችንም ጥረታችንን ማፋጠን አለብን። የተደቀነብን ፈተና ግዙፍ ነው። ቢሆንም እኛ ከተደቀነው ፈተና የሚበልጥ አቅም አለን። ያን ፈጽሞ ልንጠራጠር አይገባም ሲሉ ፕሬዝዳንት ባይደን የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አጠቃልሏል።
ቀደም ሲል
አድማጮች ስርጭታችን እዚህ ላይ አበቃ። ተናደሩ።